ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 4 ቀን 2016 ዓመተ ምህረት ነው።
የረምቢ ዶልቶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ሰኞ የካቲት 4 ቀን 1532 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ወቅታዊ ካተታዎችን በተከታታይ አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ግን በጎጃም አካባቢ ያለውን የፋኖ ትግል አስመልክቶ ዘጋቢያችን ከስፍራው የላከልንን መረጃ እናቀርባለን።
ሰላም ገናጭ በንደን ተንደባቸው አሉ። እንግዲህ ያው በረጅም ካናት ከፋኖ ጋር እኩል በመሰለፍ የአማራ ህዝብ ፋኖ አደረጃጀትንና አሁን ያለን ቁመና እንዲሁም ያለበትን የድግድ ስጋቴ ቢያንስ ለሶስት ሳምንት ያክል በደንብ ለማየት ሞክረን ዛሬ ወደ ስቱዲዮ ተመልሰናል። ከሰሞኑ እንደ ትክል ፋኖ የአማራ ህዝብ ኃይል የአማራን ሰሪ ሲዋጋ እንደ ኢትዮጵያ ነው ተዳመታ የሚችል በትልቅ የነጻነት ጥያቄ ወይም ደግሞ በርካታ ሊመለስልን ይገባናል ብሎ ያሰባቸውን እና የሪፎርም የለውጥ እንዲሁም የሽግግር መንግስት እና ተጋና የአገዛዙ ተረዛዊ ጉዞ ይዞ የሚያስቀር አንድ ኢትዮጵያን ሆን የሚያደርግ ትግል እያካሄደ ነው የሚገኘው። የትጥቅ ትግሉ አሁን ባለ ተጨባጭ ሁኔታ እንደ አማራ ፋኖ ከበፊቱ ይልቅ በትጥቅም በስንቅም በተተኳሽ ደረጃም አደረጃጀትም በብዛትም ብዙ ለውጦች እየታዩ ነው ያሉት። በተለይ በጎጃም ህዝብ ደረጃ ያለው ግድ የሚያስገኝ ነው። እንደ ጎጃም ህዝብ በተለያዩ ቦታዎች ሲንቀሳቀስ የቆየውን በዚህም ሰዓት ፋጣ ደንጃ የቀኛ ዝማች ሰገነ ደስታ ድርጅት የእንጅባራና ዙሪያው ማለት ነው የአስተራለፋ ኤፕሪል አጥናቁ ድርጅት የፓኪስታን አኮማ አዲስ ቅዳምና ዙሪያው የዲፖርተድ መንገሻ ጀንበር ድርጅት የዳንግላ ከተማና የገጠሩ አካባቢና ዙሪያው የድርቤቴ አካባቢና የመራዊ ሁለት ድርጅቶች ናቸው ያሉት። እስካሁን ጋር ባለው በርካታ ያለ ውጊያ ሲካሄድ ነበረ። የሲሪሊ ብሪክ አካባቢ ዘንጀራ ብርጌድና ያው አካባቢ ያለው ብርጌድ ትልቅ ንቅናቄ በመፍጠር አገዛዝና ግብረ አበሮቹ በፋክሽኑ ውጡ እንዲንበረከቱና በርካቶች ግልቻቸ ብሎም ኮሌላው እንዲወጡ የተደረገበት ሁኔታ ነው ያለ። ቀደም ብሎ ከነበረው ከዚያዊው ሳፍ ወይም ጦርነት ሲነሳ ያው የአካባቢ ከሰላሳ 2000 በላይ የአማራ ፋኖ በዚያዊ ትልቅ ረጅም ሰዓት እና ረጅም ጊዜ የፈጀ ዝግጅት በማድረግ ነው ጦርነትን የጀመረው። በዚህ ጦርነት ከቆመ ሳይቀመጥ ከዘረጋ ሳያጠፍ ጠቅታ የደፈታ የሽምቅን ቀይጨበታ ውጊያ በማካሄድ የጀልቷል። በተከታታይ ሶስት ቀን ጦርነት ሲያካሄድ ቆይቷል። በዚህ የጀልቷ ነው ቢያንስ ከአምስት በላይ ሻለቃዎች የነበሩበት በርካታ አዋጊዎችና ከአራት በላይ ዲሽካና ከ25 በላይ ብሬን ከ14 በላይ ስናይፐር እንዲሁም ግራ ካፋ ጂንትሪ የሚባል እና ኢንፎርቲ ጨምሮ ነባር የቡድን መሳሪያዎችን እና የጨረታ አውቶማቲክ ክላሽ ጨምሮ በርካታ ቦምብን ጨምሮ ሰፊ ዞን የገባው መጀመሪያ የነበረው መከላከያ እጃው የነበረው ጦርነት ተደምሷል። ሁለተኛ ዙር መከላከያ አሁን ምድረኛ ገብቶ ተደምሷል። ይህ ከተደመሰሰ በኋላ የመከላከያ ካምፕ ተቃጥሏል። ይህ ከተቃጠለ በኋላ በሄሊኮፕተር በፓራሹት በርካታ መከላከያን አገዛ ብለዋርድም የስንደናበልባሉን የፋኖን ክንድ ለቋል አልቻለም ነበረ። መጨረሻ የሽንፈቴ ማረ መገለጫ የሆነውን ንጹሐንም የመጨፍጨፍ ስራ ሰርቷል። በተለይ ጃዊሬ ሶስት ቦታ ላይ ከተማ ላይ ጄኔራል መድ በማሳረፍ ግማሹ የከተማ አካባቢ እንዲቃጠል አድርጓል። የድሮን ጥቃትን ለማካሄድ ሞክሮ ነበረ፣ ነገር ግን አልተሳካለትም። ይህ የሶስት ውጊያ ከተካሄደ በኋላና መከላከያም ካለቀ በኋላ የመከላከያ ካምፕ አካትሮ የአማራ ፋኖ በጃዊ በስንታዊ ማፈቸግ ወደ ኋላ ሂዶ በስንትና ወዝቅራሱን ሀገራዊቱ ለመመለስ በዚህ ድርጅት ላይ ለሚገኘው እዛ ላይ ከባድ ኪሳራ የገጠመው አገዛዙ ድረስ በርሰቶች ቲንሽ የሚባሉ ወይም ኤቲንሽ የሚባሉትን ተሽከርካሪዎች በርካታ የመካናይዝድ ተጫዋሮችን ለማስተጋት ሙከራ እያደረገ እንደሆነም ከዚህ ለመድረስ ይለናል። ቀጥሎ የተካሄደው ጦርነት የመራዊ አካባቢ ነበረ። መራዊና አካባቢ ያሉ በርካታ የአማራ ፋኖች ሰፊ ዝግጅት በማድረግ ከአገዛዙና ከቀጥረኞቹ ጋር ጦርነት አካሄደዋል። ለአንድ ቀን የፈጀ ጦርነት የተካሄደው። በዚህ ጦርነት መጀመሪያ የነበረው ሙሉ መከላከያ ተደምስሶ ፋኖ ወደ ካምፓቸው ገብቷል። ነገር ግን ተከትሎ የመጣው መከላከያ ደግሞ የደቂ ተፈጂ ኃይል በፋኖ በኩልም ተጠራ ስለነበረ የገቡ ፋኖዎችን ለመመለስ እቅድ ችለልላቸው እና ሙሉ በሙሉ ደምሰነው አድሰነው ነው የምንሰዋ ከተሰዋንም በሚል ቁርጠኝነት ገብተው ስለነበረ የመራዊ አካባቢ ያለው መከላከያ ሙሉ በሙሉ አልቆ ሁለተኛ ዙር አዲስ መከላከያ ሲገባ የተወሰኑ ፋኖቻችን ተፈውተውብናል። እንደነ ምስቀን አይነት በርካታ ፋኖቹ ያው ተሰዋቂ ከሆንና የመሩ ሂደው ከነበሩ ፋኖች ውስጥ አንዱ ምስጋናው ነው። ከሱ ውጭ ያሉ ፋኖዎች ግን የተወሰኑ ናቸው እንጂ ሁሉም በሚባል ደረጃ ፊት ለፊት መስዋዕትነት አልተሰዋም ማለት ነው። ግን በፊተና ፍርተው ወደኋላ ተመልሰው የነበረበት ሁኔታ ነው ያለ። የመጀመሪያው ግን አለ የለኝም የሚለው እንደሆነ ቢሆንም የሚያየውን ኃይሉን ተነጥቆ ስለነበረ አገዛዙ በዚህ ተናዶ ከ120 በላይ ንጹሐን ገድሏል። አገዛዙና ግብረ አበሮቹ ሽንፈታቸውና ውድቀታቸውን ሙሉ በሙሉ በአደባባይ ያወጁበት የንጹሐን ጭፍጨፋ እንደነበረም ልንል ይገባል። መራዊ ላይ ከቤት እያስወጡ የተኙትን ባልና ሚስቶችን፣ መለክሽኞችን፣ ህጻናትን ሳይሉ እያስወጡ ሲረሽኑ እንደነበረም ታውቋል። 120 በላይ ንጹሐን ተረሽነዋል። ይህንን ያደረጉት መሸነፋቸው ስላልቀረና እጅ ስለሰጡ ከዚህ በኋላ አለኝ የለኝ የሚለው ኃይል ስለተሰዋበት አዲስታቸው ልታ በሚል የውር ድንድር ጉዞ የአሸባሪነትን መገለጫ የሆነውን የዘር ጭፍጨፋ መራዊ ላይ ፈጽሟል። ሀገሪቱን ከሀገሪቱን በርካታ ሚዲያዎችን የሚሰራ ሃይማኖት ተማጋቾች ውግዘትን ከማድረስ አንጻር የሚቀር ነገር አለ። በዚህም ብዙ ትዝብትን ፈጥረናል። ነገ አማራ ከወንድም ኢትዮጵያውያን ብሔር ብሔረሰቦች ጋራ ቤተ መንግስት መጨበጥ አይቀርም። የዚያን ግን ያስተዛዝበራል በሚል የተገለጸ ነገር አለ። ለአማራ ሚዲያዎችን 120 በላይ እንደ ዜጋ ኢትዮጵያዊ እንደ አካባቢ የመራዊ አካባቢ ተወላጅ የሆኑ ንጹሐንም አገዛዙ ሲጨፈጭፍ ይህንን የዘር ጭፍጨፋ ያወገዘ ሚዲያ እንደሌለ ለማረጋገጥ ችለናል። በርካታ ሚዲያው የአገዛዙ ቅጥረኛ ሆኖ ተፈዋል። በዚህም ጊዜያቸውን ጠብቀው በህግ የሚጠየቁ መሆኑን ልናረጋገጥ ይወዳለን ሲሉም የእዙ አዛዦች ተናግረዋል። ቀጥሎ የነበረው ጦርነት ስሩ ብርሃን ወይም ደግሞ ባንዲራ ወረዳ ውስጥ ጊፋ የምትባል ቀበሌ ላይ ስሩ ብርሃን የሚባል ወይም ደግሞ ባርባሽ የሚባል ማሰልጠኛ አለ። እዚህ አካባቢ ላይ አማራ ደርሶችን ለማባላት አገዛዙ በርካታ የልዩ ኃይል ተመላሽ ምናምን በሚል ከመንገድም ከዩኒቨርሲቲም ከጎዳና ተዳዳሪነትም እያነሳ የአስገባሲ ሰልጣኞች ነበሩ። እነዚህ ሰልጣኞች ለማስወጣት ሲባል የዳንግላና አካባቢ የዲከድር መንግሻ ገንበሬ ብርጌድ፣ የኢስላማ ትራንስ ብርጌድ እና የከናና ሸሚነ ደስታ ብርጌድ ሰዎችን በተጠናከረ መልኩ ዙሪያውን ከበው ሲያስጨንቁ ሸምተው መግቢያና መውጫ ያጣው የአገዛዙ ኃይል እነዚህ ሰልጣኞች ከባርባት ወይም ከፕሮግራም ከዲስ አካባቢ ማሰልጠኛ ወጥቶ ብርሸለቋ አስገብቷቸዋል። ሰሞኑንም እንደዋሳቸው ለማረጋገጥ ችለናል። ነገር ግን ያስ ከተጣሚች ካራ ባለ የሚሆኑ እንደተደመሰችና ይህን አነሳካላቸው ብሎ ብዙ ሲካራ እንደገጠማቸው ወደፊትም ሊገሰግስ እንደማይችሉ ለማረጋገጥ ተችሏል። ከዛ በኋላ የነበረው ጦርነት በሰሞኑ የአገዛዙ ስልጣን አስጠባቂዎች የሆኑ ወታደሮች ለተለየ ተልእኮ ነው ተብለው ኦዲት ገብተው ከኦዲት ወደ አዲስ ቅዳሜ ሄደው በሴማ ጥራፍና በዲት ወደድ መንግሻ ጀንበር የድርጅት በሁለቱም ጦርነት ተከፍሎባቸው በርካቶች ሲደመሰሱ 22ቶች ደግሞ ተማርከዋል። 22ቱም የመከላከያ ቅጥረኞች የማረካቸው የመፋለቃ ማርቆስና በመፋለቃ ለአለም የሚመራው የኢትዮጵያ ጥራፍና የኢትዮጵያ መንግሻ ጀንበር ድርጅት ሲሆን 22ቱም አንዱ መፋለቃ ሲሆን የኢስላማ ተወላጅ ነው። ሁለተኛው ደግሞ አምሳለቃ ሲሆን የኦሮሞ ወይም የጅማ አካባቢ ተወላጅ ነው። ሌሎቹ እግረኛ ወታደሮች ሲሆኑ ሁለቱ የጎንደር ተወላጆች ናቸው። ሁለቱ ውጭ የሆኑት ደግሞ የደቡብና የኦሮሞ ተወላጆች ሆነው አግኝተናቸዋል። ቃለመጠይቅ አድርገናቸዋል። ቦታው ላይ ነበርን። በሰዓቱም የተፍስሉ ተደርጎ በርካቶችን እዚህ አቀርተዋል። ቁስለኞችን ጭምር ተማርቶ ነበረ። ደም ለቀዳዋ ከዳንዲ ያማራ ብሊድ ወተት ዋ ያው ቁስለኛ ዋ አይጠጣም እንዳይሞት ማለት ነው። ወተት ነው የሚሰጠው፣ እርጎ ነው የሚሰጠው። ያማራ ልጅ ያማራና እርጎ ሰጣ ወተት ሰጣ። ያማራ ካሉን ተንከባክቦ ቁስላቸውን አሳክሞ 22ቱንም መታወቂያ አሰርቶ በተለያየ መንገድ ወደ ቤታቸው እንዲገቡ አድርጓል። የትራንስፖርት ተከፍሎላቸው ማለት ነው። ይህንን ያጅና የሰሙ የመከላከያ አባላት ከዚያ ከጀምሮ እስካሁን ወደ ሰላሳ የሚደርሱ የመከላከያ አባላት የተቻለው ሲኮን ተተኳሽን ይዞ ያልተቻለው ራሱን ይዞ ሊፎ ገደለ ወጥቷል ማለት ነው። እነዚህም ለማሳያህል ከኮሶቨር ላይ ተጠርንፈው ካሉ መከላከያዎች እነዚህ 22ቱን ተቃረፍ ናቸው። በኋላ ወደ 15 የሚደርሱ ኮቪድ ላይ ወጥተዋል። ከ15ቱ 7ቱ ስካቸው ሚሊዮን ወጡ። ከዛ በኋላ አሁንም ከዳንግላ አካባቢ ካለው መኮድ አንዱ ሻለቃውን ይህ ሻለቃውን ይዞ እንደወጣ የሚታወቅ ነው። ከሰሞኑ ደግሞ 302 የብሬን ተከፋሽ አንድ ብሬን አንድ ጥቁር ክላሽ አድርጎ ሻሽ ሰንብቶ ይዞ ወጥቷል። ከመከላከያ ከዳንግላው መኮድ ማለት ነው። ይህ ወንድማችን ከመከላከያ ከርቶ ነው የወጣ። ሲወጣ ደግሞ ትክክለኛ ትግሉ ገብቶት ነው። የብልጽግና ስልጣን ማራዘም ያልሆንም አማራ ወንድሜ ጋር አልጋደልም ብሎ የወጣ ወንድማችን ነው። በሚያስገርም ሁኔታ ሰሞኑን ከዳንግላ መኮድ 302 የብሬን ተፈቷሽ አንድ ብሬንና አንድ ጥቁር ክላሽ ይዞ የወጣው ወንድማችን የኦሮሞ ተወላጅ ነው። የኦሮሞ ተወላጅ ነው። ከአማራ ፋኖ ጋር ስልክ ተቀያይሮ ሲነጋገር ሰንብቶ አንድ ሳምንት የፈጀ ኦፕሬሽን ነው። ይህንን ኦፕሬሽን በደንብ አጠናቅቆ ወጥቷል። ከውጭ የአማራ ፋኖ ሽፋን ሰጥቶታል። እሱ ደግሞ ሶኮና ተተኳሽን አሽሽቶ ነበር የተነበተ ይዞ ወጥቷል። 302 የብሬን ጥይት፣ 3 ካዝና የክላሽ ጥይት፣ 1 ጥቁር ክላሽ እና 1 ብሬን ይዞ ወጥቶ 300,000 ብር 300 የኢትዮጵያ ብር ከአማራ ፋኖ ተቀብሎ በአየር ወደ ኦሮሞ አካባቢ ወደ ትውልድ አካባቢ በመሄድ ባህርዳር ከገባ ዛሬ ሳምንቱ ኦልሞስት 4 ያቀኑ አካባቢ ነው። ስለዚህ ይህ ወንድማችን በትውልድ የኦሮሞ ተወላጅ ነው። እኔ ኦሮሞ ብሆንም የአማራ ትግል የኦሮሞ የሚገርድ ስለሆነ በማለት ከፋኖ ጋር ተነጋግሮ ከርቾ ይወጥቷል። አሁን ወንድማችን ሀገሬ ከገባው በኋላም በሰላም ሀገሬ ከገባው ጠቅላላ መኩር ልጅ ያለውን ኃይል በእኔ ቁጥጥር ስር ስለሆነ አፈርተዋለሁ፣ ሁሉም ከርቶቹ ከፋ ነገር እንዲከራከር አድርጋለሁ ብሎ ቃል ገብቶልን ሂደዋል ማለት ነው። ከዛውጭ ከትናንት በስቲያ የነበረ ጦርነት እዚህ አካባቢ ከፍተኛ ጦርነት ነበረ። አሁን እንደ ጥቅም የአማራ በተለይ የጎጃምን ተፋፈቱ ኃይል ያለ አሁን በጠሯቸው አካባቢዎች ነው። የጎጃም ጦርነት ሙሉ በሙሉ በፋኖ የበላይነት የሚጠናቀቀው ኮሰበር ስንቆጣጠር ነው። ኮሰበርን ከተቆጣጠርን በኋላ ቀጥታ ወደ አንገርግ ብትን አድርገን ወለጋ ላይ የአማራ ፋኖዎች አሉ፣ በነሱ አድርገን ወደ አራት ኪሎ የምንገሰግስ ይሆናል በሚል ተስማምቷል። ስለዚህ ሰሞኑን የነበረው ጦርነት ምንድን ነው? ድርሸለ ኮለን ሰልጥነ ክርስቲያን የተባሉ በአማራ ተወላጆች ከፈረኛ ለማድረግ መከላከያ አድቦ እያሰ ወጥቷል። ወደ ኦልሞስ ከአስር በላይ አካ ዳስ ነው የሚያመጡ እነዚህ ኃይሎች ባላሳነት ማሳልፋ በሚንኮርነት ነበረ። ሰዎች እነችና ሙሉ ያገዛዙ አስክሬን ሆኖ ተመልሷል። ከዛ በኋላ ሙሉ በሙሉ የአማራ ፋኖን መልሶ ለመውጋት ስላልቻለ ልዩ ችግርና መከራ ደርሶበታል። እንደ ጥቅም የአማራ ፋኖ አሁን ባለተጨባጭ ሁኔታ በሀገሪቱ የበላይነትን አረጋግጧል። በዚህ ልክ ተቀናጅቶ እየሰራ እየተዋጋ ነው ያለ። ትናንትና የአማራ ፋኖ ሲዋጋ የነበረ በመከላከያ ጥቁር ክላሽ በአናቀር ወይም በአብራራውና በሶ ክላሽ ነበረ። ዛሬ ግን እያንዳንዱ ድርጅት ሁለት ሶስት ዲሽካ አለው። ከሀያአራት ሀያ አምስት በላይ ብሬን አለው። ከአስራ ስድስት በላይ ስናይፐር አለው። ጅንስሪና ግራካታ ጅንስሪና ኢንፎርቲ በበቂ ሁኔታ አለ። ቦን በበቂ ሁኔታ ይዟል። ከመከላከያ ጋር ሊደራደር የሚችል ኃይል ሆኗል። አገዛዙና ግብረአበሮቹ የአማራን ፋኖ ለማንበርከክ መካናይዝድ ጦር ቢጠቀምም የለውም እንጂ ቢኖረውና ቢጠቀም የአማራ ፋኖ ለመካናይዝድ ጦር የሚመች አሰላለፍ አይደለም ያለው። ያንሳኑ አሁን ያለበት ቁመና እጅግ የመናዊ እጅግ ጥበብ የተሞላበት የጨበጣ የጨረ ሽምቅ የደፈጣ የቆረጣ በበርካታ ቴክኒኮች እየተዋጋ ነው ያለ። በተግባር አብረን ስንዋጋ ሰንብተን ባይናችን አይተን ነው የምንመሳከልና ማለት ነው። ስለዚህ በአየር ምንባ ብሎ ቢሰለፍ አራት ድሮኖቹ ከጥቅሞች ሆኖበታል። የአማራ ፋኖ አሁን በሶስት አደረጃጀት ላይ ተቀምጧል። የሲቪል ስትራክቸር እና የሚሊታሪ ስትራክቸር ደግሞ እያንዳንዱን ክንፍ ተዘርግቷል። ወታደራዊ ክንፍ የራሱን ስራ ይሰራል። የሲቪል ስትራክቸር ክንፍ የራሱን ስራ ይሰራል። ቅሬታ ሰሚ፣ የኦዲት እና ፋይናንስ ቁጥጥር እና የፖለቲካ ዘርፍ በሚል ስራውን እያከናወነ ይገኛል። ስለዚህ ከነዚህ ውስጥ ደግሞ ልዩ ወይም ደግሞ ልዩ ዘማ ስሚል በተለያየ ነገር ቴሌፎን ይሰጣቸው ከፋኖ ከመሰረታዊ እግረኛ ፋኖ ውጭ የሆኑ የተዘጋጀ ኃይልም አለ። ያን የራሱ ቴሌፎን የፈጠረ ነው። ከዛ ውጭ ደግሞ አስኮብ ላይ ወይም ደግሞ መከላከያ ባለበት ቦታ ሁሉ ሽፋን በማስወቀትና ንግግር በማድረግ መከላከያ ሰርቶ ቦታ ማድረግ ነው። ይህም የተዋጮ አነስራ ተሰርቷል። በተለይ ከሰሞኑ ሁለት የድሮን ተኳሾች ከነመተኮሰው ወይም ደግሞ ከነማስተኮሰው መሳሪያቸው ሁለቱም የሸዋ ገብቷል። የአማራፋ ነው በሸዋ ተቀብሏቸዋል ማለት ነው። ስምንት የድሮን ተኳሾች እስር ቤት ገብተዋል። አሁን ድረስ ትውልዳቸው አማራ ስለሆኑ ማለት ነው። ሌላው የድሮን ተኳሽ የሚባለው በተለያዩ ቴክኒክ ስፋት ምክንያት አስተናግዷል። አሁን የሚሰራ ድሮን የሚባል ነገር የለም። ከአዲስ ድሮኖች ውስጥ የተሳካለት ከፍ የተሳካለት ኦፕሬሽን ሰርቷል የሚባል ድሮን እስካሁን የለም። አንድ ጊዜ ብቻ አዴት ላይ ድሮን ተጠቅሟል። ከዛ ውጭ ድሮን የሚባል ነገር በአማራ ሰማይ አልዞረም። በተለይ ከአንድ ወር ይወጥ። ይህ ደግሞ የሆነው የአማራ እናት የአማራ አባት ባጎረሰው እጁ ባረሰው ክንዱ ዛለማ ባጠጣ በአዲ ላይ የሁሉ መከራ ሲሰራበት አራሽ ቀዳጅ ሰጋጅ ተኳሽ ስለሆነ በጸሎትም በስንቅም በትክም ስለበረታ አገዛዙ በአማራ ላይ ኃይል አጥቷል። ሙሉ በሙሉ አሁን መካናይዙም ተቀምጧል። ሞርተር፣ ግራፎስ፣ ላውንቸር ቅንጉላ ተተኳሽ ሳይቀር የለው እና ሲጠቃለን የአማራ ፋኖ በጎንደር እዝ መስርቷል። የአማራ ፋኖ በሸዋ ሰሞኑን እዝን ያሳካልናል እና ይፋ ያደርግታል ተብሎ ይገመታል። የአማራ ፋኖ በወሎ እጅግ የተሳካለት ኦፕሬሽን እየሰራ ነው ያለን። አንዳንድ አካባቢ የተወሰኑ መከፋፈሎች አሉ። እነዚህም ተሳታቶች አርመን ወደ ፊት ልንራመድ ይገባናል። ጠቅላላ የአማራ ፋኖ አሁን ያለበት የትጥቅ ትግል እንኳን አይደለም ለተሽመደመደውና ለተንኮላሸው እጅግ ይበታቸው ለብልጽግናው አገዛዝ ይቅርና ለማንም የዓለም ተኳሽ ነኝ ከፍተኛ ዘመናዊ የጦር ኃይል ገንብቻለሁ በሚል አካል እንኳን የሚቻል አይደለም። አሰላለፉን፣ አካሄዱን፣ የትጥቅ ትግሉን እጅግ ለየት ያለና ዘመኑን በዋጀ መንገድ እየተካሄደ ነው ያለው። የአማራ ፋኖ ከተናደበ መላ ኢትዮጵያ ነጻ ወጣሉ። አማራ አካባቢ ውጭ የሆኑ እንደ በተከረው የሳሙልቱም ማለት ነውና እንደ ኦሮሞ አካባቢ ያሉ ቦታዎች ላይ እንደ ደቡብ አካባቢ ያሉ ቦታዎች ላይ የአማራ ፋኖ ደግሞ የካቸው መጠሪያ ተጠቅመው ፋኖን መስርተው አዘጋጅቶ እየጠበቁ ነው ያለ አዲስ አበባ እንደዚህ አልክ ነው። በሀገር ውስጥም በሀገር ውስጥ ማድረጃ በመፍጠር ከምት በማድረግ በአማራ ደረጃ በመወከል በተለይ ፖለቲካዊ የፕሮፓጋንዳዊ የፖለቲካ ክንፉን በማስፋት ከፍተኛ ድል እያደረገ ያለበት ሁኔታ ላይ ያለ አጠናክሮ ሊቀጥል ይገባዋል። እንደጥቅም ከአማራ ፋኖ ጎን ተሰልፈን ግንባር ግን ሁሉም ነገር አረጋግጠን ጨርሰን በመቻልበት አግባብ ያለው ሁኔታ እጅግ የሚያስደስትና እንኳን አይደለም ለኢትዮጵያ ይቅርና ለምስራቅ አፍሪካን ለጎረቤት ሀገራትን ተስፋ የሚሆን ኃይል እንዳለ ለማረጋገጥ ችለናል ማለት ነው።
የዝቅተኝነት ስሜታቸውና ጣጣችን ሁሉንም አንባገነን አረመኔ ነፍሰ ገዳይ ጸረ ህዝብ በሚገባ ይገልጣቸዋል። ነገር ግን አንዱን ከሌላው ይዘቱ አመጣጡ ግቡ ሂደቱ ይለያል። አሜሪካ ወራሪነቷን የተቃወመውን ሁሉ እብድ ማለት ቢቀናትም በዚህ መልክ ከተወገዙት መሪዎች እብድ ሊባሉ የሚገባቸው ጥቂቶች ብቻ እንደነበሩ ታሪክ ይመሰክራል። እነ የሮማው ኔሮና ካሊጎላን ወደ ጎን ብንተው እንኳን የኮሪያው ኪሞች፣ የሊቢያው ጋዳፊ፣ የኢራቁ ሳዳም ወዘተ በህዝብ የሚፈረጁ ከቶም አልነበሩም። ይህ እንዳለ ሆኖ ግን ኢትዮጵያ ላይ ባቦሰጥኝ የመጣው ኮሎኔል በሽተኛ መሆኑ አንጎሉ መታወቁ አሌ የሚባል አልሆነም። ትንግርታለኝ ለነክስ ነው ያለው የቀፎ ተክለሰውነት አባቴው ከጊዜ ወደ ጊዜ ይበልጥ እየወቀሰው መሄዱን ህዝብ እየታዘበ ነው። ስልጣን ከያዘ ጀምሮ መስከን አደም መግዛት አቀጥቶ በተናገረ ጊዜ ብቻ ሳይሆን ስራውም የእብድ ወይም አንጎሉ የተነካሰው ስራ እየመሰለ መምጣቱን ዙሪያው የተቆረቆሉት ጫጩት አንጎል መገርሳዎች እንኳን ሊክዱት የማይችሉት ሆኗል። ይህ ግን ብቻ የዘረኞቹን ማንነትና ወንጀል ገላጭ ሊሆን አይችልም። አምባገነን በየፈርጁ ነው። የነመለስ ዜናዊ ከሃዲነት በደም የወረሱትም በታሪክም ካገኙ ጥላቻ ያመረቱት ነው። መለስ አያቱ አስረሱ የጣሊያን ባንዳ ነበሩ። ከትግራይ ሚስት እንዳያገቡ ተከልክለው ወደ ኤርትራ ዘልቀው ኤርትራዊት አግብተው የመለስን አባት መውለዳቸው የተነገረ ታሪክ ነው። መለስ ወደ ኤርትራ ዘንብሎ ኢትዮጵያን መጥላቱ አያስገርመንም ያሉ ክፍሎች ይህ ገንጣይ ሸዋ ዘውዱን ቀማን በሚል ጎንደርንም ነጥሎ ከጎኑ ሊያሰልፍ ያደረገውን የረጅም ጊዜ ከፋፋይ ጥረት ይጠቅሳሉ። ትግራይ በሸዋ ተጠቃች ብሎ በመርሃ ግብሩ የሸዋ ተራማጅ ምሁር የለም፣ አብረን መኖር አንችልም፣ የሸዋ አማራ የገዢው መደብ አካል ነው፣ ትግላችን ጸረ አማራ ነው ብሎ አረጋዊ በርሄና ግደይ ዘርአዚዮንን ይዞ ሲነሳ መጨረሻ ግቡ ዛሬም እንደምናየው ኢትዮጵያን ማፈራረስ ነበር። የትግራይ ፊውዳሎችን ዘውዱን ተቀማን ባንዲራ ይዞ ስለተነሳ አማራው ላይ ወያኔ ከባድ ጥላቻ ነበረው። በዙሪያው ያቀፋቸው የብሔር ግንባሮችም ኢትዮጵያን ይጠሉ፣ አማራና ኢትዮጵያን ተወራራሽ ያደረጉና የአማራው ገዢ መደብ ሲሉም ምንም የማያፍሩትን ነው። ጸረ አማራነትን እነ ኦህዴድ ኦነግ ለመቀበል ጊዜ አልፈጀባቸውም። አማራው ምኒልክ ፈሽቶን ቀኝ ተገዢ ሆነናል የሚሉት የኦነግ ምሁር ተብዮች አጼው በላኩባቸው ሚስዮናውያን አንጎላቸው ታጥቦ ጭቁን መሆናቸውን በአማራው ላይ እንደ ህዝብ ሊያመካኙ አቅጣጫ ተሰጥቷቸው የወለጋ ምሁራን ጣሪያን በቀደደላቸው ወያኔ ባሰፋላቸው አረቦች ቤንዚን ባርከፈከፉበት ቦይ ዘው ብለው በአገር ጥፋት መንገድ ፈሰሱ። ጸራም በገነን ህዝባዊ ኢትዮጵያዊ ትግል እንዳይጠናከር ዋና እንቅፋት ሆኖም የባጀው ኦነግ የሚባል መርህ አልባ መናጆ ድርጅት ሆነ። ከደርግ አበረ ለስልጣን ፍርፋሪ ከወያኔ ገጥሞ ኢትዮጵያዊ ኃይሎችን ባለው አቅም ሁሉ አጠቃ። በኬንያና ሱዳን ከወያኔና አረቦች አብሮ በኢሃፓ ላይ የፈጸመው ሻጥርና ወንጀል መስከር ነው። የዘንድሮው የወያኔ ሹም ኮሎኔል ና አገር ግባና ግሬን አሟላ ሲለውም ዘው ብሎ ተመልሶ ለኦሮሞማው ፋሽስታዊ ቡድን በራሱ በሸኔ ስም ዋና ተባባሪና ጸረ አማራ አጋር ሆኖት ይገኛል። ኦነግን ሆነ በስልጣን ላይ ያሉትን በጋራ የሚገልጻቸውና አውሬነታቸውን በጋድ የሚያሳይባቸው ደግሞ ሲወርድ ሲያዋርዱት ይዘውት የመጡት የዝቅተኛነት ስሜታቸው ነው። የአገር አንድነትና የማዕከላዊነት ዘመቻና ጦርነቶች በተካሄዱበት ጊዜ ሽንፈት ደርሶባቸዋል። በሙሶሊኒ ወረራ ጊዜ ጣሊያን ወይ እንግሊዝ ወለጋን ይግዛ ያሉት ምኞታቸው ምንም እንኳ መሰሪ እንግሊዝ ሊያስተናግደው ቢቃጣም በኦሮሞ አርበኞች በነ ታከለ ወልደ ሐዋርያትና አገር ወዳድ አርበኞች ተቃውሞ እውን ሊሆንላቸው አልቻለም። እነ ኮሎኔል የዚያ ክህደት ታሪክ ወራሾች ናቸው። እኮ ያላማቸው በከሸፈ ቁጥር በህዝብና በአገር ላይ ቂምን ይዘው ቆይተዋል። ወደዱን ጠሉም ደግሞ ተባልን ያሉትን እያመኑ አማራውን በተመለከተ የዝቅተኝነት ስሜትን እያቀነቀኑ እስከ ዛሬ ቀጥለዋል። ከሞቱ ዘመን ያለፈ ቢሆንም በአጼ ምኒልክ ላይ የሚያሰሙት ጥላቻ አድዋይነቷ አቋማቸው መሰረቱ ፍርሃት የሆነው ጸረ አማራ አቋማቸው ሕፃን ሽማግሌን አማራ ብለው ባረመኔነት ለመፍጀት መነሳታቸው ሁሉ ዋናው ምክንያቱ አማራውን በተመለከተ ያላቸው የዝቅተኝነት ስሜት መሆኑ መታወቅ አለበት። በዚህ ላይ ነው የበሻሻው ውርጋት የጭንቅላት ህመም ተጨምሮ ውጥንቅጡ የባሰውና አገርም ለከፋ ቀውስ ተዳርጋ የምትገኘው። የዝቅተኛነት ስሜታቸውና የመጣብን ጣጣችን። የዝቅተኛነት ስሜት በሽታ ብዙ ነው፣ ብዙ ጉዳትም አምጪ ነው። መረን ከለቀቀ ተክለሰውነት ጋር ቢዛመድም አንድ አይደለም። ኮሎኔሉ በግልጽ ራሱን አድናቂ ራስ ወዳድ ነው። ፈረንጅ ሐኪሞች ናርሲስቲክ ይሉታል። የብሶበት በሽታ ሆኖበታል። ያነሰ ይመስል ደግሞ ጭማሪ የሆነበት ይዞ የሚወዘውዘው የዝቅተኝነት ስሜት ነው። ራሳችንን እንድንጠላና ዝቅ አድርገን እንድንወስድ ያደረገን ያው የፈረደበት ምኒልክ ነው ብለው የሞተን መክሰስ ይችላሉ። በተጨባጭም ምኒልክን በተመለከተ ያላቸው የዝቅተኝነት መንፈስ መረን የለቀቀና የሚገልጻቸውም ነው። ጣላት ያለውን ተነስተብዛ አንጎላም በርከኮ ምገን ችሎታው የሚደነቅ እንጂ የሚወገዝ አይደለም። የኦሮሞ የወለጋ ሞሮች ሽንፈትን ተከናንበዋልና ከዚህ ውድቀት መንፈስ ሊወጡ አለመቻላቸው ራሳቸውን ተጠያቂ የሚያደርግ ድክመት ነው። እስከዛሬም ተቆራኝቷቸው በአጼ ምኒልክና አማራው ላይ አሳፋሪ ዘማቾች አድርጓቸው ጥፋትን በህዝብና ባገር ላይ አምጪ አረመኔዎች አድርጓቸው ይገኛል። ኦነግ የተባለው አገራት ቡድን በባዕዳንም በሻቢያም ተኮትኩቶ በመድረክ ብቅ ካለ ጊዜ ጀምሮ ህዝብን በጸረ ኢትዮጵያ ቃይንቶ ሊያስኬድ ያልፈነቀለው ድንጋይ የለም። ቀይ ሽብር የአማራና ትግሬ ጸረ ኦሮሞ ዘመቻ ነው ብሎ በዘመቻው መካፈሉን ክዶ ቢቀባጥርም ከደርግም ከወያኔም ያበረ ቡድን ነው። ጸረ ወያኔ ትግል ሊያካሂዱ ከኬንያ ስደት ወደ አገር ሊገቡ ያሉ ኢህአፓዎችን ሞያሌ አካባቢ አግቶ ገድሏል። የቦረና ታጋዮችን ትግል አደናቅፎ ለወያኔ ጠቅሟል። የወያኔ አገዛዝም አካል ነበር። ወደፊት በታሪክ ሊጋለጡ የሚገባቸውን ወንጀሎች ኦነግ ከገዢዎች ጋር አብሮ ህዝብ ላይ ኢህአፓ ላይ ፈጽመዋል። ምንም እንኳ ከባዕዳን ማለትም ከምዕራባውያን ሰፊ ድጋፍ ያገኘ ቢሆንም የራሱን ነጻ ግዛት ሊመሰረት ሳይችልም ቀርቶ በሻዕቢያና ወያኔ ሞግዚትነት ብቻ ወደ ወለጋ መዝለቅ መሞከሩንም ሁሉም ያውቃል። ኦነግ ሻዕቢያን ወያኔን የሚፈራና ጫማቸው ስር ወድቆም የቆየ ቡድን ነው። ይህን የዝቅተኝነት ስሜቱን መንበርከኩን ኮሎኔሉና ጭፍሮቹ እንደ ጸጋ ወርሰው ህዝባቸውን አዋርደውና አሳፍረው አሉ። በታሪክ እንዳየነው ማዕከላዊ ኃይልንና አገር አንድነትን ማጠናከር የተቻለው በዲሞክራሲያዊና ህዝባዊ ውሳኔ መንገድ አልነበረም። እንቢተኞች የተወገዱት በጦርነት ነው። ጋሪባልዲ በጣሊያን፣ ትልቁ ፒተር በሩሲያ፣ ቢስማርክ በጀርመን ወዘተ አገር መመስረታቸው የጦርነትና የድላቸው ውጤት ነው። በ21ኛው ክፍለ ዘመን ዛሬ ሰለጠንኩ ባዩ ኦነግ ህዝብን በፍጅት እያመሰ ከመቶ ዓመታት በፊት ለምን ምኒልክ በጦርነት ተዘፈቀ ብሎ ሊከስ ሊወነጅ ይቃጣዋል። በጦርነቱ የኦነግ አያቶች ተቸንፈዋል። ይህም የዝቅተኝነትን የሽንፈትን ስሜት አላብሷቸው እስከዛሬም ከዚህ ስሜት ሊላቀቁ አልቻሉም። ጠላት ያሉት ቢንቃቸውና ከቁም ነገር አልቆጥራቸው ቢል ምክንያቱ ረቂቅ ምስጢር አይደለም። ጥፋቱም የራሳቸው ከመሆን አያልፍም። እውነታውን ተገንዝበው ብቻ ሳይሆን ተቀብለውም ጊዜ በሚጠይቀው መንገድ ወደፊት ማለት ቢችሉ ኖሮ በዝቅተኛ መንፈስ ስሜት ቁርሾና ቁጭት እንደ ዝንጅብል ተቆመታትረው በጥላቻ ቁርሾ መታመስ እጣ ክፍላቸው ባልሆነም ነበር። የነሽመልስን እጃቸውን እንቆርጣለን ድንፋታ የነ ህዝቅኤል ከባህር ወጣን የመጀመሪያው ፍጡር ኦሮሞ ነበር ወዘተ ልፈፋን የሰማ ሁሉ ሰዎቹ በራስ ላይ የመተማመን ችግር እንዳለባቸው መረዳት አያቀተውም። አለቃቸው ልነግስ ነኝ ብሎ በእናት ትንግርት አማኝ ነኝ ይላል። ገዳ ገዳ ብሎ ልንገስ ሊለን ነው። አበደ እንዴ እስኪባል የሚቀበጣጠረው ባበደ ራስ ወዳድነት ብቻ ሳይሆን እያወከቻቸው ያለችውን የዝቅተኝነት ስሜትም ለመሸፈን ነው። አማራው እንደ ህዝብ የበላይ ነኝ አላለም። ካለም ታረም የምንለው ይሆናል። አማራ እንደ ህዝብ ግን ህልውናውን ሊጠብቅ መነሳቱ ፍትሃዊና የሚደገፍም ነው። አንድነቱን ለማጥቃት ለማዳከም አገዛዙ የከፈተው ሁለገብ ዘመቻ ውድቅ መሆኑ የማይቀርም ነው። የዚህ እርኩስ ዘመቻ አጋር ሆነው ያሉት በአዴኖችና አማራ ብልጽግናዎች ድንገተኛና አስመሳይ ፋኖች ሁሉ በትግላችን ሽንፈትን ሊከናነቡ ይገባቸዋል። ይወድቃሉ። የዝቅተኝነት ስሜታቸው ያበዙብን ጣጣቸው የሁሉም መንስኤ ኦነግ የተባለው ነው። ኦነግ ደግሞ ውልደቱ ከባህር ሳይሆን ከሶማሊያ ሻዕቢያና ግብጽ ከጸረ ኢትዮጵያ አረቦች ነው። ይህን ጸረ ኢትዮጵያ ክስተት ተጨማሪ ስትንፋስ የሰጡት የቆዩ የአገራችን ጠላቶች እንግሊዝና ኖርዌይ ናቸው። እንግሊዝ በኤርትራ እንዳደረገችው ሁሉ ወለጋን ገንጠላ ልትገዛ ፍላጎትና ምኞት ነበራት። ከሽፎባታል። ምኞቷን ስላልተወች ግን ኦነግን ተጠቅማ ከግቧ ለመድረስ ስትዳክር ቆይታለች። ኦነጎችን በገንዘብም በስለላም ረድታለች። ለሌሎች የነፈገችውን ስደተኛነት እንደ ኖርዌይ ለኦነጋውያን በሰፊው ሰጥታለች። ሻቢያ በተለይም ጸረ ኢትዮጵያ ወልደ ማርያም ከግብጽ ጋር ሆኖ ኦነግን የደገፈና ያጠናከረ ነው። ይሃዛውንት ያፓን ለማፍረስም ብርሃነ መስቀል ረዳ የወያኔ ያልቃ እንዲሆን ወይም የትግራይ ጠባብ ቡድንን እንዲመሰርት ብዙ የሞከረ መሆኑም ይታወሳል። ዚያድ ባሬ በጸረ ኢትዮጵያ ተልእኮው ባሌና አሩሲ ተወላጆችን በሃይማኖትም በብሔርም ሊያደራጅና ኢትዮጵያ ላይ ሊያስነሳ ሞክሮ ሼክ ሁሴን አፈንግጠው ኢብነ አግ የተባለውን ግንባር ሲመሰርቱ የተደናቀፈበት ቢሆንም ሐረሪዎችን በግብጽ ኤምባሲው በኩል በካይሮ አሰባስቦ ነበር። ከሃዲውን ወልደ ማርያም ዱባለንም በሲዳማ ነጻ አውጭነት ግንባር አዘጋጅቶ ለድርጅቱ ሳውዲ የሰጠ የነበረውንም እርዳታ ከሶማሊያው የመከላከያ ሚኒስቴር ሳማንታር ጋር ሆኖ በገበያ ቸብችቦ ተጠቅሞበታል። ሲዳማ የኢትዮጵያ ቀኝ ግዛት ነው ሲል ከርሞ አባሎቹን ለሶማሊያ ባለስልጣኖች ገባር አራሽ አድርጎ መቆየቱም የሚረሳ አይደለም። በመጨረሻም እነ እሸቱ አራርሶን በሶማሊያ ካስገደለም በኋላ ጓዙን ጠቅሎ ከወያኔ ተደባልቋል። በዚህ ሁሉ ሂደት ኦነግ ይህ ነው የሚባል እንቅስቃሴ ማድረግ ተስኖት ሻቢያ ኮበር አካባቢ ካርቱም ሱዳን አምጥቶ ቢሮ ቢሰጠውም እንደ ድርጅት ተጨባጭ ህልውና ማስረገጥ ሳይችል ቆይቷል። በሶማሊያም ሻቢያም አቅራቢነት ሶሪያም ሊቢያም በርካታ እርዳታና ገንዘብ ሰጥተውት እንደነበር ሲታወቅ ሁሉን ጥፋት በኦነግ ላይ ብቻ ላለመጣልም ከዚሁ እርዳታ አብላጫውን ሻቢያ መቀርጠፉንም ማጋለጥ ይገባል። ከመስረታው ጀምሮ ኦነግ ያልነበረው ወሳኝ መልክ ምንም ንጻነት ያልነበረው ቡድን መሆኑ ነው። ሶማሊያም ለተወሰነ ጊዜ ሻቢያም ለረጅም ጊዜ ወያኔ በረጅሙ ይቆጣጠሩት ያዙት የነበር ድርጅት ነው። ለሊቢያም ለሶሪያም የኦነግ አመራር ታዛዥ ሆኖ ቆይቷል። ሻቢያ በኦነግ ውስጥ ጉዳይ ጣልቃ እየገባ አመራሩን ይመድብ ይቀይር እንደነበርና መርሃ ግብራቸውንም ያርም ያስተካክል እንደነበር ይታወቃል። ኦነግ እንደ ኢትዮጵያዊ ድርጅት ሆኖ የማያውቅ ከመሆኑ በተጨማሪ እንደ ተራ ፖለቲካ ድርጅት ሆኖም ሰርቶ የሚያውቅ አይደለም። አባላቱ በድርጅቱ ላይ ምንም ተጽዕኖ ወይም ተሳትፎ አልነበራቸውም። ኦነግ ጠቅላላ ጉባኤ አድርጎ አመራሩን መርጦ አስመርጦ መድቦ አያውቅም። በሻቢያ ስር የቆየው አመራር በአስመራ ዝግ ስብሰባውን አድርጎ መሪዎችን ይሽራል፣ ይመድባል፣ አዲስ መግለጫ ያወጣል። ይህ ነው የነሱ ጉባኤ። በቃ አመት ከአመት ሻቢያ የኦነግ አመራርን አስወግዶ እነ ዳውድ ኢብሳን ከሾመ በኋላ የኦነግ ዋና መሪ ዳውድ ወይም በድሮ ስሙ ፍሬው ማአሾ ሳይሆን የሻቢያው ጀነራልና እነ ጌታቸው የአርበኞች ግንባር መሪዎችን የገደለው ኮሎኔል መሆኑ ሊደበቅ የቻለ ሐቅ አልነበረም። የወያኔው ኮሎኔል ለስልጣን ሲበቃም ለማ መገርሳ ወደ አስመራ ተጠርቶ ዓለምንም ቅድመ ሁኔታ ኦነግን በክብር ወደ አዲስ አበባ እንዲጋብዝ ያደረጉት ሻቢያ፣ ሳውዲና ኤሚሬትስ ናቸው። የተከተለውን ችግር ይኸው እየኖርነው ነው። ሸኔና ሰልጥኖ በትግራይ በነስባት ነጋ አስተናጋጅነት ወደ ኢትዮጵያ የመለሰውም ሻቢያ ነው። ታሪክን የመርሳት ድክመት ይጠናወታናልና ነው መድገሙ ግድ የሆነብን። አዛዥ ናዛዥ ሆኖ ሲጫወትበት የባጀውንም የግንቦት ሰባት ቡድን መሪዎች በዘረኛው ኮሎኔል መጋዣነት እንዲሰለፉ ያደረገው ይኸው ሻቢያ ነው። ቡድኑ በትንትኑ ቢወጣም ዋናው ቡከኑ መሪያቸው አሁንም የዘረኞች ሚኒስቴር ሆኖ ኢትዮጵያን እየጎዳ ነው። ይህ ሁሉ ግልጽ የሚያደርገው ነጻ ድርጅት መሆን ያቃታቸው ቡድኖች ትላንትም ዛሬም ምን ያህል አገራችንን እንደበደሉ እንደጎዱ ነው። መይሶን ሳይቀር ቻይና ደርግን ደግፍ ትዕዛዝ ሲሰጠው ተቀብሎ ገደል ገብቷል። ልዋጭ ነጻ የቻይና መጽሐፍና ለደርግ ደግሞ ክላሽንኮቭ ጠመንጃ ነበር። የዝቅተኝነትን ስሜት እንደ ሐር ሶፍ ተስማምቶበትና አማረብኝ ብሎ የለበሰው ኦነግ ኦህዴድ ነጻ ሆኖ መቆም ተስኖት ጌታ እየቀያየረም አንዴም ለኦሮሞ ህዝብ አኩሪ ታማኝ ተጠሪ መሆን አቅቶት የገዳን የባህር ወጣን ቡትቶን አጥልቆ በህዝብ ላይ ባጠቃላይ መርገም ሆኖ ጥፋትን አስፍኖ ይገኛል። ኦነግ አልን ኦህዴድ፣ ሸኔ አልን በአደን፣ ኦሮሞ ብልጽግና አልን በደፈናው በጠቅሉ ብልጽግና ሁሉም ለጸረ ህዝብ ጸረ አማራ ጸረ አፋር ጸረ ኢትዮጵያ አውሬ ቡድን የተሰጡ ሸሽፋን ስሞች ናቸው። ዘረኞችን በህብረት ትግል እናስወግድ። ድል ለኢትዮጵያና ህዝቧ ይሁን።
ጉድና የንክርዳድ ጸላ አይጣል አይጣል ይዋላበው ያህያ በሽታ አያግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ደግያ ሰው ከእንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለወዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ይባል ዘመን ጠባ በየውሃ አበባዬ ተስፋ መጣዝሎ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ አገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉሁድ የክደት ዘመን አይገጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ሰክሮ አየለው ጥንቢራው ሲዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና አዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ እያወረዱ ንሴብሆ ወረብ እስክስታ እየመጡ ቦታው ዋህዷቸው ቢተኮስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም። የዘመኑ ቅልውጥ ለታይታ ሆነና ለወግ ማዕረግ ስሱ ከርታሙ ዘመናዊ ክራባት አሳሪ ሱፍ ገበርዲን ልብሱ ያንደበቱ መፍጃ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለን የእባብ ለማዳ በሰዎች ሲስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥቋንም መንግስት አንድም በወጥ ቦታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታጥሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተረግጦ ወንጀል አባዱራ እስኪዘራረሱን ሲደበቅ ቀይታ ታምራት ጀቤሳ ዘርፈጅሉ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልክ ያጣሽ መርከብ አገር ስትላጋ በትርምስ ማአት ስግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አስረስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙላ ወያኔን አጥድቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከናቶች መቀነት ለዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊነቱ ደምቆ ሀቀጥሏል በለጋነት እድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንዛዜው ያብቃ ለአዲስ ስርዓት ትጋ ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
አልበዛም ወይ ግድ ማዳጋላ ፍነትን ሸንጋ